የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አንጎልና ሙዚቃ አዘውትረው ሙዚቃ የሚሰሙ ሰዎች ከማያዘወትሩት ጋር ሲነጻጸሩ ይበልጥ ደስተኞች ናቸው። ደግሞም የሚመለከተውን የአንጎል ቁልፍ ተጭኖም ይመስላል አዲስ ሐሳብ ለማመንጨት ጭምር የሚረዳ መነቃቃትን ይፈጥራል ሙዚቃ። እነኚህ ታዲያ ከማዝናናትም ባሻገር ቁጥራቸው ከበዙት ከምናውቃቸውም በላይ እጅግ የገነኑ ጠቀሜታዎች ውስጥ ናቸው። አንድ በቅርቡ ይፋ የተደረገ ጥናት እንዳመለከተው አስገራሚውን የሙዚቃ ምስጢርና ፋይዳ የሚዳስሰው የሙዚቃ አለሙጋችን ከውቅ ሙዚቀኛና ከአንጎል ሕክምና ባለሙያ ጋር የሚደረግ ቆይታም ይጨምራል።
እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ልጅ የሰጠው አንድ ማጂካዊ የማሰበው ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ላይ ሰጥ ይችላል። አንድ ድምፅ ብቻ ማለት አንድ ፒች ሙዚቃ ኦርጋናይዝ ተደርጎ ኮምፖዝ ተደርጎ አረንጅ ተደርጎ ሲቀርብ ሰውን ሊያስቅ ይችላል፣ ሊያስደስት ይችላል፣ ሊያስለቅስ ይችላል። ብዙ የሚገርም አይነት ኢሞሽን በሰው ውስጥ ማምጣት ይችላል እና ይሄ በጣም የሚገርመኝ ነገር
በእውነቱ ሙዚቃ በተለይ የሀገራችን ሙዚቃ በጣም ነው ደስ የሚለኝ። የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ ሁሉንም ነው ማዳምጠው። በምሰራበት ጊዜ በተለይ የሙሉቀን ሙዚቃ እየሰማሁ ስሰራ፣ በተለይ ስጽፍ በእውነት ትልቅ ጉልበት ነው፣ መንፈስ የሚያጥብ ነገር ነው። በእውነት ቴኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው። እውነት ነው።
እቁ ሙዚቀኛና አቀናባሪ ሄኖክ ተመስገንና የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው የሰማችኋቸው። ሙዚቃ በአንጎል ውስጥ የሚከስተውን ልዩ ሁኔታም መልከት እናደርጋለን። ከጥቂት ወራት በፊት እዚህ ዋሽንግተን ዲሲ ላይ የክብር ቀን ከተከበረለት ድንቅ ኮሪዮግራፈር ስለ ሙያና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈው ሁለገብ ኪነ ጥበብ ሰው ታደሰ ወርቁም ለዛሬ ለምጥን ወጋችን ቀጠሮ አክብሮ ተመልሷል። አዲስ አበባውን መስኮት መከፈል ለምትጠባበቁ አድማጮቻችንም ንጉሴ አክሊሉ ለምሽቱ ያሰናዳውን የሳምንት ወግ ይዞ ብቅ ብሏል። ጤና ስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ የካቲት 15 2012 ዓ.ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እመለሳለሁ። ጠብቆን
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ለብልጽግና ፓርቲ ድጋፍ ሊገልጽ በወጣ ሰው ላይ አምቦ ከተማ ውስጥ የተጣለ የቦምብ አደጋ ለ29 ሰው መቁሰል ምክንያት ሆኗል። በጥቃቱ የተጠረጠሩ ሰዎችን መያዙን ፖሊስ አስታውቋል። ሙክታር ጀማል እየተከታተለው ነው፤ ተከታዩን አጭር ዘገባ ይዟል።
አምቦ በነበረው ትዕይንት ህዝብ ላይ ቦምቡን የጣለው ማን እንደሆነ እስካሁን አለመታወቁን ነው የኦሮሚያ ፖሊስ ኮሚሽን የገለጸው። የኦሮሚያ መደበኛ ፖሊስ ኮሚሽን ኮሚሽነር ሙስጠፋ ከድር ለቪኦኤ እንደገለጹት በዚህ ጥቃት 29 ሰዎች ተጎድተዋል። 28ቱ ወደ ቤት ሲመለሱ፣ እስካሁን አንድ ሰው ሆስፒታል ሆኖ ሕክምና እየተከታተለ መሆኑን ገልጸዋል።
አምቦ ላይ የተከሰተው ነገር እንደ ዶክተር አብይ ድጋፍ የሚወጡ አርሶ አደሮች በፈረስ ወደ ከተማው ስነስርዓቱ በሚካሄድበት ቦታ ሲሄዱ በመሀል መነሳ ቸው ለጊዜ ያልታወቁ ሰዎች ቦምብ በማወርወር የቦምብ ፍንጣሪ በተወሰኑ ሰዎች ላይ ጉዳት አድርሰዋል። ያ መጠነኛ ጉዳት ነው።
ኮሚሽነር ሙስጠፋ ከዲር እንደተናገሩት ተጎጂዎች በብዛት የቆሰሉት በቦምቡ ፍንጣሪ ነው። ይህንንም በተያያዘ ፖሊስ 6 ተጠርጣሪዎችን በቁጥጥር ስር ያዋለ ሲሆን የወንጀሉ መነሻ ፖሊስ መላምት እንዳለው ይገልጻሉ። ኮሚሽነር ሙስጠፋ ከድር
ነገሩ ከቡራዩ ጋር የሚገናኝ ነው ማለት ይችላል። ፖሊስ አጣርቶ በቅርብ ቀናት ማፈጠረ ይሄንን ቦምቡን የወረወረው የትኛ አካል ነው የሚለው ነገር አጣርተን ለህዝቡ ይፋ የምናረግ ይሆናል።
የተጎዱ ሰዎች ቁጥርና የጉዳታቸውን መጠን ከጤና ባለሙያዎች ለማረጋገጥ ወደ አምቦ ሆስፒታል ያደረግነው ሙከራ ለዛሬ አልተሳካም። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢቦላን ወረርሽኝ ኮንጎ ውስጥ እንዲያበቃ ለማድረግ ለያዘው ትግል 40 ሚሊዮን ዶላር እንደሚያስፈልገው የዓለም የጤና ድርጅት አስታወቀ። በተለይ በሁከትና በግጭቶች በተዋጡት የኮንጎ ዴሞክራሲያዊ ሪፐብሊክ ኪቡና ኢቱሪ ክፍላተ ሀገር ውስጥ ድርጅቱ እያካሄደ ላለው ዘመቻ የያዘው በጀት በአንድ ሳምንት ጊዜ ውስጥ እንደሚሟጠጥ ገልጿል። ለጋሾች ፈጥነው ካልተንቀሳቀሱ ከፊታችን የተደቀነው የበረታ መዘዝ የሚያስከትል አደጋ ይሆናል ብለዋል የደብሊው ኤችኦ ቃል አቀባይ ታሪክ ያሳሬቪች ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ። የኢቦላ ወረርሽኝ የኮንጎ ዴሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ ከተነሳ ወዲህ ባለፉት በርካታ ወራት 3433 ሰው ተይዞ 2253 ሰው መግደሉ ተዘግቧል። ከቻይና ውጪ የተዛመተ በመጣው ኮሮና ቫይረስ ዛሬ እሁድ ደቡብ ኮሪያ ውስጥ የተያዙ 113 ሰዎች መገኘታቸውን የሀገሪቱ የበሽታዎች መቆጣጠሪያና መከላከያ ማዕከላት አስታወቀ። አሁን ደቡብ ኮሪያ ውስጥ ለቫይረሱ መጋለጡ የተረጋገጠው ሰው ቁጥር 556 መሆኑ ተገልጿል። የደቡብ ኮሪያው ፕሬዚደንት ሙን ጄኢን የሀገሪቱን የኮሮና ቫይረስ ወረርሽኝ የተጠንቀቅ ደረጃ እጅግ ከፍተኛው እንዲሆን አውጀዋል። መጪዎቹ ቀናት ለእኛ እጅግ የከበዱ ይሆናሉ ብለዋል ፕሬዚደንቱ ዛሬ ባደረጉት ንግግር። ከቻይና ውጪ ቁጥሩ እጅግ የበዛው የመተላለፍ መጠን የታየባትና የበረከተ ታማሚም የተመዘገበባት ሀገር ሆናለች ደቡብ ኮሪያ። ቻይና ዛሬ ብቻ 648 አዳዲስ ተጋላጮችን እንደመዘገበች አስታውቃለች። እስካሁን ለቫይረሱ ከተጋለጠው 76936 ሰው ዛሬ የሞቱትን 97 ሰዎች ጨምሮ 2242 ሰው መሞቱ ታውቋል። ከቻይና ውጪ 1200 ሰው ተጋልጦ ከ10 በላይ ሰዎች ሞተዋል። በህንድ የሶስት ቀናት ኦፊሴላዊ ጉብኝት ለማድረግ ዛሬ የተነሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቀደም ሲል የጠበቁት ግዙፍ የንግድ ስምምነት እንደማይሳካ አስታውቀዋል። ከመጪው ምርጫ በፊት ይሁን ወይም አይሁን እርግጠኛ ባይሆኑም ከህንድ ጋር ግን አንዳች ከፍ ያለ የንግድ ስምምነት ወደፊት እንደሚፈረም ፕሬዚደንቱ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ተናግረዋል። ፕሬዚደንቱ በዚህ የመጀመሪያ የህንድ ጉዟቸው ወቅት በአካባቢው እያየለ በመጣው የቻይና የበላይነትና ጫናዋን የማስፋት ጥላ በብዙ ሚሊዮን ዶላር የሚገመት ወታደራዊ ሄሊኮፕተሮች ሽያጭና የሚሳይል መከላከያ ስርዓት ውል ሳይደርሱ እንደማይቀሩ ተነግሯል። ፕሬዚደንቱ የህንድ ጠቅላይ ሚኒስትር ግዛት በሆነችው ጉጃራት ሲደርሱ 10 ሚሊዮን ሰው እንደሚቀበላቸው ነግረዋቸው ነበር። በግዙፉ የጉጃራት ስታዲየም ፕሬዚደንቱን ናማስቴ ለማለት ከ100 እስከ 150 ሺህ ሰው እንደሚወጣና 12 ሺህ ፖሊስ እንደሚሆን የአካባቢው ባለሥልጣናት ተናግረዋል። ለዜናው የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
እሁድ የካቲት 15 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ያንድ ፍቅር በእኔ እይታ በእኔ አቅም ከአንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል እወዳለሁ። ከመሻሸም ከንጋቱ አንድ የሚል ቃል አመልካለሁ። አንድ አይፈርድም አንድ አይነድም ሲሉኝ እንኳን አይጥመኝም፣ ተረት ብቻ ይመስለኛል። አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ልሄድ ሳስብ በአንድ እርምጃ ጀምራለሁ። ሥራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ። መብልስ ቢሆን በአንድ ጊዜ ሁለት ጉርሻ መች ጎርሳለሁ። አንዴ ብቻ ተወልጄ አንዴ ብቻ እሞታለሁ። አንዳፍ ቀሬ አንዱ ልጄ ላንዲት ፍቅሬ ሰዋለው አንዳግብቼ ከሷው ጋራ ተሳስቤ ኖራለው ባንድ አላማት ወስኜ ባንድ ልቤ ቆራጦኜ ባንድ አምላኬ ተማምኜ ያውስ ካሁን ይሄዋለው አንድ አባት ነው የነበረኝ ካንድ እናት ነው የተወለድኩ ቁጥር እንኳን ስማርድሮ ሁለት ብዬ መች ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ድሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ህዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በግጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቱ አመርጥ ግጥም የምሽቱን የራዲዮ መስየት ጀምረናል። የመክፈቻዋን ዜማ ጀባንበል። ላይ ወጣቱ ድምጻዊ ዳዊት ጽጌ ነው። እናመሰግናለን። በዚሁ የሙዚቃውን ዓለም አድማስ ገሰን እንዝለቅ። በዝምታ ከተዋጡ ቤቶች ይልቅ በግሩም ሙዚቃ በደመቁ ቤቶች ውስጥ ፍቅር ቅመሙ ይጨምራል። አስገራሚው የሙዚቃ ምስጢርና ፋይዳ የሙዚቃ ዓለም ወጋችን ቀዳሚው ነው። በርዕሰ ጉዳዩ ላይ የተካሄዱ ጥናቶችን መልከት የምናደርግበት ከዚህ ቀደም አድርገነው ባናውቅም አለያም እንደ ሳይንስ ጥናት ውጤት የመቃኘት እድል ባይኖርን እንኳን ብዙም ለመረዳት በማይከብደው ጭብጥ እንደርደር። አሁን ግሩም የሙዚቃ ስልቶች ሆን ተብለው በሚደመጡባቸው ቤቶች የዝምታ ድባብ ካረበበባቸው ይልቅ ፍቅር ይደምቅባቸዋል። ሙዚቃ መስማቱ ብቻ ሳይሆን ታዲያ ሆን ተብሎ መሆኑ ላይ ነው ሚስጥሩ። እንደ ጥናቶቹ ምልከታ የሙዚቃን ፍቅር አጣፋጭነት መቼስ ማን ያጠዋል ይባል ይሆናል። ዝምታ የሰፈነበትን የሁለት ፍቅረኞች የመጀመሪያ የራት ምሽት ግን ምን ይሉታል ሲል ይጠይቃል አንዱ ታዛቢ። ሙዚቃ ስሜታችንን ለማሳመር ቀልባችንን ለማስከን አለያም እንዲያው ከለታት ባንዱ በቁጣ ስሜት ብንጎበኝ ያን ድንገት እንደ ድራሽ ውሃ ሳይጠብቁት የመጣ ቁጣ ለማርገብ አንዳች ልዩ አቅም የታደለ መሆኑን ብንረዳ አለያም ልብ ብለን ከሆነ በቤት ውስጥ የምናሳልፋቸው ሙዚቃ አልባ ምሽቶችና የረፍት ጊዜያት መብዛታቸው ግን በርግጥ ይህን ጥያቄ ሳያጭሩ አይቀሩም። እስኪ ሆን ብለን ጥቂት የሙዚቃ ቅመሞችን ከህይወታችን ከምሽትና ከረፍት ቀኖቻችን እንደ ጣዕም ማጣፈጫ ንስንስ እናድርግና የሚሆነውን እንይ። ገመድ አልባውንና በድምጽ በሚሰጥ ትዛዝ በአንድ ቤት ውስጥ ያሉ የተለያዩ ክፍሎችን በሙዚቃ ለዛ የማጥለቅለቅ አቅም ያለው የዲጂታል መሳሪያ ስማርት ስፒከር ፈጣሪው ሶኖስና ታዋቂው የአይፎን ስልኮች፣ የአይፓድ እና የማክ ኮምፒውተሮች ፈልሳፊው የአፕል ኩባንያ በግርድፉ ወደ አማርኛ ሲመለስ ይህ አንጎልህ ሙዚቃ ሲያርፍበት የሚሆነው ነው የተሰኘውን ጨምሮ በብዙ ሚሊዮን ቅጂዎች የተሸጡ በርካታ መጽሐፍት ደራሲው አንጎልና ከነርቭ ሐኪሙ ፕሮፌሰር ዳንኤል ሌቪትን ጋር በመተባበር አንድ ጥናት አካሄዱ። ሙዚቃ በተገኘው አጋጣሚ ሁሉ የሚሰማበትን እድል በመጨመር ሙዚቃ ያቀለመው የዕለት ኑሮ ወይም ሕይወት መለምለሙን የሚናገር ጥናት ነው። ታዲያ ሙዚቃ ይህን ያህል ተአምራዊ ኃይል መታደሉን ማስረገጥ፣ ለሕይወታችን የተሻለ ገጽታ መላበስ ያለው አዎንታዊ ፋይዳ ጎልቶ መታየት ከጥናቱ ባለቤቶች ሁለቱ የቀደሙት ኪስ የሚያዳጉስ ሌላ ተጨማሪ ጥቅምም ያስገኝላቸዋልና ያን ከግምት ባስገባ ጠያቂ ወይም መርማሪ ዓይን እንዲታዩ ይጋብዝ ይሆናል። ይሁን እንጂ የጥናት ዘዴውም በራሱ ቢሆን ታዲያ አስደማሚነት አላጣውም። የሰላሳ ሺህ ሙዚቃ አድናቂዎች ምላሽ ያካተተውን ጥናት ያካሄዱት ተመራማሪዎች ሌላ ለየት ያለ መመዘኛ ቢጤ ያዘለ መላም ወጠኑ። በዓለም ዙሪያ በተለያዩ አገሮች በሚገኙ 30 መኖሪያ ቤቶች ውስጥ የመጨረሻውን ምርጥ ምርጥ የቤት ውስጥ የሙዚቃ ማዳመጫ መሳሪያ ስርዓት ዘረጉ። ከዚያም የምትወዱትን ሙዚቃ ኮምኩሙ ሲሉ ነዋሪዎቹን መከሩ። መጀመሪያ ላይ ታዲያ ሙዚቃ በምትሰሙበት ወቅት ድምፁን በጣም ከፍ ሳታደርጉ ነው የምትል መጠነኛ ማስታወሻ ማከሉ። እናም በተከተሉት ሳምንታት ውስጥ ውጤቱን መከታተል ያዙ። የሆነው ግን ከጠበቁትም የተጋነነ ይመስላል። በሚያስገርም ሁኔታ የሰዎቹ ደስታ ጥናቱ ከመጀመሩ በፊት ከነበረው በእጅጉ መጨመሩን አስተዋሉ። ቆየት ብለውም የሙዚቃ ምርጫችሁን ጎላ ደመቅ አድርጋችሁ መስማት አምሯችሁ ከሆነ ግድ የለም ከፍ አድርጋችሁ ማጣጣም ትችላላችሁ አሏቸው። እናም ከዚያ ያገኙት ውጤት የሙዚቃውን ድምፅ አስበው ዝቅ አድርገው ይሰሙ ከነበሩት እንኳን በ11% ይበልጥ ደስተኛ እንዳደረጋቸው አረጋገጡ። ከቤታቸው ሙዚቃ አዘውትረው በመስማት ብቻ ሙዚቃ በማያዘወትሩበት ወቅት ከነበሩት 12% ይበልጥ የመረጋጋት ስሜት ሲሰማቸው፣ ለወትሮ የሚያስቆጧቸው ነገሮች 24% ከቀድሞው ቀንሰው ታዩ። ሙዚቃ ካለበት ቤት የጥናቱ ድምዳሜ ይቀጥላል። ሙዚቃ ካለበት ቤት ጥንዶችና የቤተሰብ አባላት ብዙ እጅ እጥፍ ሳቅና ጨዋታ ይጋራሉ። ምክንያት ጥንዶችና የቤተሰብ አባላት የሙዚቃውን ድምፅ ጎላ አድርገው አብረው በሚሰሙበት ወቅት ከአንጎላችን የሚመነጨውና በውስጣችንም የደስታ ስሜትን በማጫር የሚታወቀው ሴሮቶኒን የተባለው የተፈጥሮ ቅመም መጠን መጨመሩ ነው። አሁን የዚያን ሁሉ የደስታ ስሜት ምንጭ መረዳት አያዳግተን ይሆናል። የቤት ውስጥ ሥራ መሥራት ምናልባትም አይነተኛው የደስታ ምንጭ እንዳልሆነ እናውቃለን። ነገር ግን የምንሠራው ሥራ ልብስ ማጠብ ይሁን ምግብ ማብሰል ወይም ሌላ የምንወደውን ሙዚቃ እያጫወትን ከሆነ ነገሩ ለየት ያለ ቀለም መላበስ ይጀምራል። ከጥናቱ ተሳታፊዎች 80% እንዳረጋገጡት ሥራው ቀለልና ቀልጠፍ ሲልላቸው፣ 59% የሚወዱትን ሙዚቃ እያዳመጡ ቤት ማጽዳት ደስ እያላቸው እንዲሠሩት ማድረጉን ተናግረዋል። ታዲያ ይህ የሙዚቃ ምትሃት በቤት ውስጥ ሥራ ብቻም የተገደበ አይመስልም። አሁንም እንደ ጥናቱ ዋቢነት በጥናቱ ከተሳተፉት ሲሶ ያህሉ የሚሰሩት ሥራ አድካሚ እንኳን ቢሆን አሰልችነቱና እርሱን የሚከተለው ራስ ምታት እንደ ቀለሏቸው አመልክተዋል። 25%ውን ለየት ላለ የፈጠራ ሥራ አነቃቅቷቸዋል። ለፍቅርም ተጨማሪ ቅመም አለው የሚለው ደግሞ የጥናቱ ድምዳሜ በዚህ ክፍል የምናነሳው የመጨረሻ ነጥብ ነው። በርካታ ቀለሞች አሉት። ጥንዶችን ይበልጥ ያቀራርባል፣ ይበልጥም ፈታ ብለው እንዲነጋገሩ እንዲግባቡና የተሻለም ጊዜያቸውን አብረው እንዲያሳልፉ ያግዛል። ጥናቶቹ የተናገሩለት የሙዚቃ ጥቅም ይህ ብቻ እንዳይመስላችሁ። ከሕክምና የሚፈረጁት የሙዚቃ ፋይዳዎች መጠነ ሰፊና በቁጥርም በርካቶች ናቸው። ሐሳቦን መሰብሰብ የሚያዳግቶ ከሆነ ትኩረት የማድረግ አቅሙን ማሻሻሉ፣ የትውስታን አቅም ማጎልበቱ፣ የፈጠራን አቅም ማለምለሙ፣ የህመም ስቃይን ስሜት መቀነሱ፣ የሰውነታችንን ከበሽታ የመከላከል አቅም እስከ ማሳደግና ሌሎች አይነተኛ የተባሉ የጎሉ ጥቅሞች ድረስ ይዘልቃል። የነኚህን ዝርዝሮች ታዲያ በመጪው የራዲዮ መጽሔት ነው ይዤ የምመለሰው። ለአሁኑ ግን በየተጠበቡባቸው የሙያ መስኮች እውቅና ያላቸውን ሁለት እንግዶችን ልጋብዝ። ከዚያ በፊት ግን እትቱ በረደኝ ዳዊት ጽጌ ነው በአዲስ አልበሙ። ወጣቱን ድምፃዊ ዳዊት ጽጌን በድጋሚ አመሰግናለሁ። በመጪው ፕሮግራማችን ብቅ ሲል ታዲያ ስለ ግሩም ሙዚቃዎቹና ስለ ሙዚቃ ሕይወቱ ያወጋናል። አሁን ቀደም ብዬ ወደ አስተዋወቅኩት የሙዚቃ ዓለም ወግ ከሙዚቃው በፊት ያነሳኋቸውን እንግዶች ይልቀበል። ሄኖክ ተመስገን የሙዚቃ ቀማሪ ሙዚቀኛ፣ ፕሮፌሰር ዮናስ እንዳለገዳ የአንጎልና የነርቭ ሕክምና ባለሙያ። ፕሮፌሰር ዮናስ በተደጋጋሚ በፕሮግራሞቻችን የአድማጮችን ጥያቄ ሲመልሱ ነው የሚታወቁት። ሄኖክ፣ የሙዚቃ ጉዳይ ላይ እየቆየም ቢሆን ብቅ ስትል እናገኘሃለን። ዛሬ ታዲያ ለየት ያለ ዝግጅት ነው። ሙዚቀኛውንና የአንጎል ሐኪሙን ምን አገናኛቸው ሊያስብል ይችላል። ቀደም ያለውን ትረካ የሰሙ የሚገናኝበትን ያያይዙታል። በቅድሚያ እንኳን ደህና መጣችሁ።
እንኳን ደህና ቆየህ። አመሰግናለሁ።
የሙዚቃ ነገር የሚሰማ እንጂ የሚያነጋግር ሆኖ የሚቀርብበት አጋጣሚ ጥቂት ነውና ቀደም ብሎ ለቅምሻ በሰማችሁት ታሪክ ላይ ሙዚቃ ያለበት ቤት ውጥረት ካለ ይቀንሳል፣ ከመሰረቱ የሰዎችን ደስታ የሰዎችን ጤናማ ሕይወት ያለመልማል የሚል ነው። ሙዚቃ በእርግጥ ጥሩ ስሜት ይፈጥራል የሚለውን ልንረዳ ልናስብ እንችላለን። ነገር ግን ሆን ብሎ ሙዚቃ መስማት የሚያመጣው ልዩነት ነውና በታሪኩ የተከታተል ነው። እስኪ ከጠቅላላ ስሜታችሁን እንነሳ። ሄኖክ፣ አንተ ለሰዎች ሙዚቃ በመጫወት ነው ይበልጡን እድሜህን የገፋኸውና ሙዚቃ ስትጫወት ለራስህም ማጣጣም አይቀርምና እንዴት ነው የሙዚቃ ህይወት ከሙያ ውጪ በሌሎች ላይ የሚፈጥረውን ስሜት የመረዳት ስሜትህን ብንጋራ?
እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ልጅ የሰጠው አንድ ማጂክ ነው ብዬ ነው ማሰበው። ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ላይሰጥ ይችላል። አንድ ድምፅ ብቻ ማለት ነው፣ አንድ ፒች። ግን ሙዚቃ ኦርጋናይዝ ተደርጎ ኮምፖዝ ተደርጎ አሬንጅ ተደርጎ ሲቀርብ ስቅ ይችላል፣ ሊያስደስት ይችላል፣ ሊያስለቅስ ይችላል፣ ኢሞሽናል ሊያደርግ ይችላል። ብዙ የሚገርም አይነት ኢሞሽን በሰው ውስጥ ማምጣት ይችላልና ይሄ በጣም የሚገርመኝ ነገር ነው። እና እኔ በመጫወት ልምዴ ሳይ ብዙ ሰዎች ላይ ደስታን ሲፈጥር ያለው አንዳንዶች ላይ እንደ ዘፈን አይነት ለስለስ ያለና የትዝታ አይነት ዘፈን ከሆነ ደግሞ በሀሳቡ ሲሄዱ ይታያል። ስለዚህ በላይፋችን ውስጥ አንዳንዴ ላይፍ ዲፊካልት ነው በዓለም ላይ። ስለዚህ አቲንክ እግዚአብሔር አንጎላችን ዘና እንዴት ረፍት እንድናገኝ ላክስ እንድናደረግ ከስትሬስን ትንሽ ነጻ እንድናም አንድ ሰጠን ማጅክ ነው ብዬ ያምናል።
መልካም ሙዚቃ ፈጣሪ የሰጠን ተአምር ነው ብሏል ሄኖክ። ፕሮፌሰር ዮናስ ሙዚቃ እንደሚወዱ ይልቁንም በስራው ወቅት የጥናት ስራዎች በሚሰሩበት ሳይቀር ሙዚቃ እያጫወቱ ስራውን እንደሚሰሩ ተረድቻለሁ። ሙዚቃ በአንጎል ላይ የሚፈጥረውን ሁኔታ ጨምሮ ሳይንሱ ስለ ሙዚቃና ስለ አንጎል የሚለውን ለጊዜው ወደ ኋላ እናቆይና ሙዚቃ በግል ህይወቱ ያለውን ቦታ መልከት የምናደርግበትን እናስቀድም። እስኪ ንገሩን ለሙዚቃ ያለውትን ፍቅር አጋጣሚውን ጨምረው።
አመሰግናለሁ አሉላ። በእውነቱ በተለይ የሀገራችን ሙዚቃ በጣም ነው ደስ የሚለኝ። የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ ሁሉንም ነው ማዳምጠው እና በምሰራበት ጊዜ ሙዚቃ እየሰማሁ ስሰራ፣ በተለይ ስጽፍ፣ በተለይ የሙሉቀን ትልቅ ጉልበት ነው። መንፈስ የሚያጥብ ነገር ነው በእውነት እና አይደክምም። በተሻለ መንፈስ ነው የምሰራው። በእውነት ሄኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው፣ እውነት ነው። በዛ ላይ እንግዲህ ቅድም ሄኖክ እንዳለው በእርግጥ እንደ ሙዚቃው አይነት ነው። ድሮ ትዝ ይለኛል በእኛ አቆጣጠር በ75 76 ፈረንጆቹ ወደ 84 እንደዚህ ብቻ የአስቴርን ሙዚቃ በምንሰማበት ጊዜ እንደ ፍቅር ያለያዘው ሰው እንኳን ፍቅር ስሜት ይሰማዋል የአስቴርን ሙዚቃ ያን ሲሰማ እና ልብ የማንጠልጠል እና ትዝ ይለኛል። ልዩ ነበረ። በተለይ አንድ የሆነ ካሴት ያወጣችው በጣም በጣም ተወዳጅ እና እስከዛሬ ይገርመኛል። እንደዛ አይነት መንፈስ ውስጥ ፍቅር ያለያዘውን ሰው እንኳን ፍቅር የያዘው እንዲመስለው እንደዛ አይነት ስሜት ውስጥ የሚከትን እና እውነት ለሙዚቃ ታላቅ አድናቆት አለኝ። ሌላ ያው ሚኔሶታ 15 ዓመት በምኖርበት ጊዜ ይሄ የሚኔሶታ ክላሲካል ሬዲዮ እንሰማ ነበር። መጀመሪያ ያው ልጆች እንቅልፍ እንዲወስዳቸው ነበር እሱን የምንሰማው። በጣም ስለማይገባን ሁሉም ተመሳሳይ ነው የሚመስለው። ቀስ እያለ እውነት እሱም ትንሽ ስሜት የሚሰጠው ነው አግኝቻለሁ እና በጣም ትልቅ ነገር ነው። እስማማለሁ ከሄኖክ ጋር ትልቅ ተሰጥኦ እግዚአብሔር የሰጠን ነገር ነው ሙዚቃ።
መልካም አመሰግናለሁ። ሄኖክ ወደ አንተ ልመለስ። ሙዚቃ ቀደም ብለህ ጠቆም አድርገሃል እንደ ሙዚቃው አይነት የሚፈጥረውም ስሜት መለያየቱን፣ ምናልባትም በምትጫወቱበትም ጊዜ እንደምትጫወቱት ሙዚቃ የእናንተም ስሜት አብሮ ከፍና ዝቅ የሚል የተለየ ሁኔታ የሚሰማችሁ ከሆነ እሱን አንድ እናድርግ። ሁለተኛ ለሙያ ከሚደረግ ለጥናት ከሚደረግ ባሻገር የሌሎችን ጥበብ ስራ ማድነቅ ሙዚቃ ሆን ብለህ ትሰማለህ ወይ? ሙዚቃ ተጫዋች ወይም ሙዚቃ ፈጣሪ ብቻዬን አድማጭም ነው ወይ ሄኖክ?
እሺ አሉላ፣ የመጀመሪያውን ጥያቄ ለመመለስ ሙዚቃ ከላይፍ ጋር የተመሳሰለ ነገር አለው። ብዙ ጥሩ ኮምፖዚሽን የምንለው ሙዚቃ ላይ ኮምፖዝ ሲደረግ ወይም አዘኝ ሲቀናበር ጥሩ ቴንሽን እና ሪዞሉሽን አለው። ማለትም ውጥረትና እንደ መተንፈስ ነው በአማርኛ። ስለዚህ ጥሩ ኮምፖዚሽን ሄዶ ሄዶ ቴንሽን ይፈጥርና እሱን ሪዞልቭ ያደርጋል። ሪዞሉሽን ደግሞ አለው። እሱ ነው በጣም ሰው ላይ ስሜት የሚፈጥረው። ልክ እንደ ፊልም በፊልም ባመሳስለው፣ አሁን ፊልም ላይ ስናይ ብዙ ፊልም ላይ ታሪኩ ይጀምራል። ከዛ ሄዶ ሄዶ አንድ ቦታ ላይ ጎልደን ሞመንት ወይም ሴክሽን የሚሉት አንድ ቦታ ላይ አንድ ቴንሽን ይፈጠራል። ወይ የፊልሙ አክተር ይታሰራል ወይም እያዘር ወይም አንድ አደጋ ሊደርስበት ሲሄደ ይሆናል። መጨረሻ ላይ ያው የሆሊውድ ሙቪ ከሆነ እንደምናውቀው ዚ አክተር ያሸንፋል። እሱ ደግሞ ሪዞሉሽን ሲተነፍስ ነው። ሰው ሙዚቃ ኮምፖዚሽን በዛ አይነት ነገር አለው እና በሰው ላይ ቴንሽን እና ሪዞሉሽንን ባላንስ አድርገው የያዘ ጥሩ ኮምፖዚሽን ብዙ አይነት ኢሞሽኖች ይፈጥራል። ከዛ በዛ እያይዘ ወደ ሁለተኛው ጥያቄ ለመሄድ እኔ ሙዚቃ በጣም ወዳለሁ። ሜሎዲ ያለው ነገር በጣም ወዳለሁ። ቅድም ዶክተር ዮናስ እንዳለው የሙሉቀንን ዘፈኖች በጣም ነው ወደው። የአስቴርንም እንደዚሁ ከሷ ጋር ምድበኛ ሆኜ ወደ 26 ዓመት መጫወት እድል አግኝቻለሁ። የእነ ጥላሁንም የእነ ማህሙድም በሙሉ ከዛ አንድ ኖት ሲያደርኩት ነገር እኔም ከመጫወት ሌላ አድማጮች የሚሰማ ደግሞ ከካንትሪ የእንግሊዝኛ ሙዚቃዎችንም በጣም ወዳለሁ። ድሮ መጀመሪያ ቢት ሃይስኩልን የጊታር መጫወት ጀምር የቢትልስን ዘፈን በመጫወት ነው ጀመርኩት። ታላቅ ወንድም የዊንጌት ትምህርት ቤት ነበር የሚማረው እና አስተማሪ ነበር ጊታሩን ይሸጠልን እና እንግሊዛዊ ነው። ብዙ የቢትልስን ዘፈን አስተምሮት ነበር። ከወንድም ደግሞ የተማርኩኝ ድሮም ቅሳተ ወንጌል ላይ የእንግሊዝኛ ኦልዲስ ሙዚቃዎች ይሰሙ ነበር እና እነሱ በጣም ጥሩ ኖስታልጂ ሀይለኛ ሜሞሪያ
ትውስታ አለ የቆየ
ይወዘኛል በጣም ሙዚቃ በጣም ፓወርፉል ፓርቱ እና ቆይቶ ሙዚቃ ስንሰማ የሆነ ሜሞሪ ካለን ሙዚቃውን ስንሰማ እዛ ቦታ ላይ ነው የሚወስድ። ኦልሞስት በዛ ጊዜ የነበረውን ሁኔታ የሚያስታውሰን ቦታ ጋር ወዲያው ይወስደናል። ሁሉን አይነት ስታይል ሙዚቃ ሰማለሁ። ከኦልዲስ ጀምሮ ጃዝ ደግሞ በጣም ወዳለሁ። በጣም ብዙ ጃዝ ሰማለሁ። የተወሰነ ክላሲካል ሙዚቃም ሰማለሁ። ሰው ማንኛውም ሙዚቃ ጥሩ ሜሎዲስ ካለው ኦፕን ማይንድ ነኝ። ይህን ብቻ ወዳለሁ አይደለም። እዚህም ደግሞ ሁለት የሬዲዮ ፕሮግራሞች አሉኝ። አንደኛው የጃዝ ሙዚቃ በየአይነቱ ከድሮ ጀምሮ እስከ አሁን ድረስ ያሉትን የማጫወትበት ነው። ሌላኛው ደግሞ ኦልዲስ እንላቸው እንግሊዝኛ ዘፈኖች ከ1960s 70s 80s ድረስ ያሉትን የድሮ እንግሊዝኛ ዘፈኖች የማጫወትበት ፕሮግራም አለኝ። የሀይልኛ ኮሌክሽን ብዙ ኮሌክሽኖች አሉኝ የራሴን። እሱንም ብዙ ጊዜ ወጥ ጊዜ እንሰማለሁ። ወዳለሁ።
ህይወትህ በሙዚቃ የተከበበ መሆኑን መረዳት አያዳግትም። ጥሩ የሙዚቃ አድናቂም አድማጭም ጭምር ነህ። ሄኖክ፣ አሜሪካን ሀገር ብለህ ነበረ። አሜሪካን ሀገር የሚል ጀምረህ ጠቀስ አድርገህ ጥያቄ ሳስከትል ወደ ሌላ ወሰድኩ መሰለኝ። ወደ ፕሮፌሰር ዮናስ ከመመለሴ በፊት ምናልባት መናገር የፈለግከው ነገር ካለ።
አሜሪካን ሀገር ስመጣ በ1980 ነበር የመጣሁት በፈረንጆች አቆጣጠር ኤፕሪል። እና እዛ ብዙ ሙዚቃዎች ይሰማ ነበር ለብዙ አመታት። እዛ የአሜሪካ ሙዚቃዎችን ብዙዎቹን የአሜሪካ ስታር ምንላቸውን ዘፋኞች በዛ ጊዜ የነበሩትን ከሰባዎቹ ጀምሮ ሰማኖች ያሉትን ብዙ አዳምጥ ነበር። እና እሱ አሁን ይሄ ያለው ፕሮግራም ላይ ማጫወታቸው ብዙዎቹ በዛ ጊዜ ኮሌጅ ያለውም እዛ ስኖር ያለውን ያህልኛ ትዝታ ነው ያመጡብኝ። ዘፋኖች ናቸው እንግሊዝኛ ዘፋኖች ማለት ነው። የአማርኛዎቹ ደግሞ የድሮዎቹ የአዲስ አበባ ያለው ምሰማቸው የነበረው ከዛ በኋላ ምሰማቸውም አሁንም ድረስ መወጣቸው ዘፋኖች አሉ። እነሱን ለመጥቀስ ፈልጌ
ግሩም። ፕሮፌሰር ዮናስ ወደ እርሶ ልምጣ። ቀደም ብለው የግል ገጠመኙን ጨምረው አጫውተውን ነበር። ፍቅር ያልያዘውን ሰው እንኳን ፍቅር የያዘው ሰው እስኪመስል ይወስዳል ብለዋል የአስቴር ሙዚቃ በዋቢነት ጠቅሰው። በእነኚህ ጥናቶች እንደተገለጸው ሙዚቃ ያን ያህል ተጽዕኖ የሚያደርግብን እንደው በተጨባጭ ሳይንሱ መልከት ያደረገው አንዳንድ ቦታዎች እንደውም ሙዚቃ በአንጎል ላይ ያለውን ተጽዕኖ በትምህርት መልክ የሚቀርብበትም ዩኒቨርሲቲ ተመልክቻለሁ። ምንድን ነው እንደው በጠቅላላ የሚታየው ሙዚቃ ያን ያህል የገነነ ተጽዕኖ በሰዎች ላይ የማሳደር አቅሙ እንዲህ የታየበት?
አመሰግናለሁ አሉላ። በእርግጥ ዘ ኒውሮ ሳይንስ ኦፍ ሚውዚክ የሙዚቃ አንጎል ውስጥ ከተለያዩ ክፍሎች ጋር ስላለው ግንኙነት የሚያጠና ሙያ አለ። ለምሳሌ ያክል ኖርዝ ዌስት ዩኒቨርሲቲ ውስጥ ፍሮም ሴንሴሽን ቱ ካግኒሽን ማለትም የውጭው ዓለም በአይናችን የምናየው በጆሮአችን የምንሰማው በእጃችን የምንዳስሰው አፍንጫችን የምናሸተው ከውጭው ዓለም የሚመጣው መረጃ በተለያየ ደረጃ ያልፋል። የመጀመሪያው ደረጃ ያንን መረጃ በትክክል ከየት እንደመጣ ማወቅ ነው። ለምሳሌ ያክል አንድ ሰው ትንሽ በመርፌ ከተወጋ እግሩን የአውራ ጣቴ ላይ እቺ ጋር እንዲህ አይነት መርፌ አለች ብሎ ያችን ቦታዋን እዚህ ጋ ነው የሚለውን ሎካላይዝ ለማድረግ ወይም ለመረዳት የሚያስችለው የመጀመሪያው ደረጃ ነው። ይሄ ከየት መጣ ምንድን ነው የሚለው ከዛ እያለ ሁለት ሶስት አራተኛ ደረጃ ይደርስና ወደ አምስተኛ ወደ አራተኛው በእሳቸው ፕሮፌሰር ሜዙላም ያጠኑት ማርሴል ሜዙላም ይባላሉ። የሚሄደው ደግሞ የአንጎል ክፍል በተለይ ይሄ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ ነው። ስሜትን ሰውነታችን ውስጥ ያለውን ስሜት ከውጭው ጋር የሚያገናኘው እና ሙዚቃ ሊምቢክ ሲስተም የሚባለው ከስሜት ጋር ትያያዘ የአንጎል ክፍል ጋር ይያያዛል። እንደገና ደግሞ በእጅ ጆሮ፣ ከአይን ከነዚህ የሚመጡ መረጃዎች ጋር ይያያዛል። ለምሳሌ አንዱ የታወቀው ጥናት በፒያኖ የሚጫወቱ ሰዎች እጅ የሚወከልበት የአንጎል ክፍል እንግዲህ እያንዳንዱ የሰውነት ክፍላችን አንጎል ውስጥ ጠቅላይ መምሪያ ያለው እና ፒያኖ የሚጫወቱ ሰዎች የእነሱ ጣት የሚወከልበት ስፍራ ትልቅ ጋሻ መሬት፣ ሌላው ምናልባት እንደ ትንሽ ኩርማን መሬት ሊሆን ይችላል። ግን እሱ በሰፊ በተለይ ፒያኖ የሚጫወቱ ሌላም ስትሪንግ እንደ ሄኖክ ጊታር የሚጫወቱ እነዚህ ነገሮች ይሄ ሞተር ፋንክሽን ማለትም አጥንት ከስጋ ከእጅ ጋር ተያይዞ የሚወከልበት የአንጎል ክፍል ጋር የሚያያዝ ነው። ሌላው ደግሞ አሁን ፕሮፌሰር ኬኔት ሃይልማን የሚባሉ ዩኒቨርሲቲ ኦፍ ፍሎሪዳ አሉ። እሳቸው ነው ክማሉ ላምነታችሁ ብታዩት እሳቸው ጽሁፍ በኦንላይን አለ በነጻ ለቀውተን ዘ ኒውሮ ባዮሎጂ ኦፍ ክሪኤቲቪቲ በአጠቃላይ ፈጠራ አሁን ነው ከአዲስ ሙዚቃ ለማውጣት
በሚጥርበት ጊዜ ምን ምን ነገር ውስጥ ያልፋል የሚለውን መሳቻ ተምት ለሶስት ነጠላ ሲገባ ምን የአንጎል ክፍሎች ምን ያደርጋሉ እና እሳቸው እንዳዩት ከድሮ ጀምሮ ያለውን ጥናት ሰባስበው ነው እንትን ያሉት እና አንደኛ የመጀመሪያው ደረጃ ፕሬፓሬሽን ዝግጅት። አንድ ነገር አንድ ሰው ሊፈጥር ሲል ለዛ ዝግጅት ያደርጋል፣ ያነባል፣ ወይም ይለማመዳል፣ ያሰላስላል፣ መረጃ ከዚያ ያመጣል፣ ከዛ ከሌን ሄላክልኝ ያቀነባብራል። እዛ ይሄ ፕሬፓሬሽን የሚባለው ምናልባት ከአንጎል ችሎታ ከኢንቴሊጀንስ ጋር እያያዛል የሚል ግምት ነበር ድሮ። እና በእርግጥ ስታንፈርድ ዩኒቨርሲቲ አንጎል ችሎታ የሚያጠኑት ሰውዬ ይሄ ኢንቴሊጀንስ አይኪው የሚያጠኑት ድሮ ከመቶ አንድ ሰው አይኪው የአንጎል ችሎታው ቁጥሩ ከመቶ 39 በላይ ከሆነ ጂኒየስ ነው፣ ብዙ ነገር ማድረግ ይችላል ብለው ነበር። እና ህጻናቶቹን ወደ በመቶ የሚቆጠሩ ህጻናቶች ይህንን ፈተና ሰጥተው ከመቶ 39 በላይ የሆኑት ሁሉንም ተከታትለዋቸው ነበር። በኋላ ግን አንዳንዶቹ ጂኒየስ የተባሉት በፈተናው ውጤት በኑሮ ላይ እምብዛም ፈጠራ ውስጥ አልገቡም። ነገር ግን 125 ከንቱ ከጂኒየስ በታች ውጤት ያደረገው 125 አይኪው የነበረው ሰው ስሙን ረስቼዋለሁ። እሱ ኖቤል ፕራይዝ በፊዚክስ አገኘ። ስለዚህ የግድ አሁን ኢንቴሊጀንስ የግዴታ መሆን
አያስፈልግም
መሆን አያስፈልግም። ነገር ግን ተደጋጋሚ ያየሁት ነገር ደጋግሞ መስራት፣ አታካቹን ደጋግሞ የመስራት ነገር፣ ለምሳሌ አሁን ሙዚቀኛ ጊታሩን ፒያኖን ደጋግሞ የመጫወት ያ መሰረታዊ ነው ለፈጠራ ችሎታ። በተጨማሪ ሌሎች ነገሮች ሊጨመሩ ይችላሉ። ይሄ ፕሬፓሬሽን። ቀጥሎ ኢንኩቤሽን ማለትም አንዳንዴ ሰውየው ምንም ስለ ፈጠራም ሳያስብ ፕሬፓሬሽኑን ጨርሶ ወይ ኳስ ሜዳ ነው ይርጋጨ ፌሜዳ ላይ እየተጫወተ ውሃ እየተራጨ ድንገት ጥሩ ሀሳብ ሊመጣለት እና ያ ኢንኩቤሽን ፌዝ ይሉታል። ወይም አንዳንዴ የፈጠራ ሰዎች ጠዋት ከእንቅልፋቸው ሲነሱ ነገር ይመጣላቸዋል። አንዳንዶቹ እንዲያውም ከሌሊት ተነስቶ የሚጽፉም አሉ ይባላል። ሀሳብ ድንገት ፈጠራ ሀሳብ ሲመጣለት አንዴ ፈረሱን ታጠቅ ብሎ ከያዘ መሸምጠት ነው አሉ። ያ ኢንኩቤሽን ከፕሮፌሰር ሄልማን ኢኖቬሽን በሚል አጠቃለው። ከዛ ደግሞ ኢሉሚኔሽን፣ ይሄ ለምሳሌ ድሮ ሳይንቲስት ዮሬካ ያለው አርኪሜዲስ ነው መሰለኝ፣ ገንዳ ውስጥ ገብቶ ውሃው ሲፈስ በቃ ቮሊዩም ስለሚባለው ነገር መሰረታዊ ነገር ያገኘው እሱ። አሁን ያ እንግዲህ ኢሉሚኔሽን ስቴጅ ይልታል። ይህ እንግዲህ የተለያዩ
ደረጃዎች አሉት
እና የተለያዩ አንጎል ክፍሎች በዚህ ስራ ላይ ይሳተፋሉ።
ሄኖክ፣ አንድ የመጨረሻ ጥያቄ ላንተ ለወርወረው። ሙዚቃ በምትጫወቱበት ጊዜ ሙዚቀኞች ምስል ከሳች ሁኔታ ይኖራችኋል የሚባል በጥናቶቹ የፈነጠቀ ነገር ላንሳ። አንድ ሙዚቃ ስትሰማ ኖታውን ጊታር ከሆነ የቱጋ እንዴት እንደተመታ ወደ ማሰብ ይወስድሃል። ቀደም ብሎ ድሮ በልጅነት ወይም በዚያ ጊዜ ወደ ሰማነው ቦታ በሀሳብ ይወስደናል እንዳልከው፣ ለእናንተ ለሙዚቀኞች ሙዚቃው የተቀመረበትን መንፈስ ሁኔታ እንድታስብ ያደርግ ይሆን? ሙዚቃ በምትሰማበት ጊዜ እንደ ተራ አድማጭ ሙዚቃውን ጥሩ ነው በሚል አትገታምና?
ጥሩ ጥያቄ ነው በጣም አሉላ። እኔ ሙዚቃ ስሰማ ለምሳሌ እንዲሁ ለራሴ ደስታ በምሰማበት ጊዜ ብዙ ጊዜ እንደዛ በዲቴል ለመስማት አልፈልግም። ጀነራል ላንድስኬፑን ወይም የወዘኝን ቦታ ለማዳመጥ እና ኢንጆይ ለማድረግ ነው የምሞክረው። ግን ሙዚቃ አስተማሪም ስለሆንኩኝ አት ሴም ታይም ተማሪዎችን ብዙ ጊዜ ሙዚቃ ተማሪዎችን ሙዚቃ የወሰድኩ አጫወትላቸዋለሁ። እንደ በዛ አይነት ስሰማ ግን በሙዚቀኛ ጆሮ ለትምህርት ወይም ደግሞ አንድ ነገር ለማግኘት ወይም አንደርስታንድ ለማድረግ ስሰማ ግን እያንዳንዱ ሙዚቃ ላይ ያለው ነገር አዳምጣለሁ። ስለዚህ አሁን አንተ እንዳልከው እዛ ላይ ምን አይነት ሙድ እንደሚፈጥር አጫወቱ እንዴት እንደሆነ ሃርሞኒው ምን ያህል ኮምፕሌክስ ነው ወይም ደግሞ ምን ያህል ሲምፕል ነው ወይም ደግሞ ፎርሙን የዘፈኑን ስትራክቸር ማለት የዘፈኑን ከጀምሮ እስከሚያልፍ ለምሳሌ ኮረሱ የት ጋ ነው፣ አዝማቸው የት ጋ ነው፣ ቨርሱ የት ጋ ነው፣ ወይም ደግሞ ክላይማክስ የት ጋ ነው። ኢምፕሮቫይዜሽናል ሙዚቃም ከሆነ ደግሞ ኢምፕሮቫይዜሽን የሚያደርጉት ሰዎች የሚጠቀሙበትን አንዳንድ ከነ ቴክኒኩ ሳይቀር በዛ አይነት በሙዚቀኛ አይነት ጆሮ ፎከስ አድርጌ የሚያዳምጥበት ጊዜ አለ። በተለይ ለማስተማር እና ራቴን ለመማር ወይም ደግሞ ተማሪዎችን አንድ ነገር ለማሳየት ስፈልግ በዛ አይነት ጆሮ እሰማለሁ። አሁን አንተ ባልከው በሙዚቀኛ አይነት ጆሮ ግን ብዙ ጊዜ ለራሴ ቤት ሆኜ ለመዝናናት ስሰማ ያን ከባድ ነው። አንዳንዴ ያንን
ትታገላለህ።
ግን በተቻለ መጠን ግን ዝም ብዬ ጠቅላላ አሁን ኢንጆይ ለማድረግ ብቻ ቢጀት ሰርገባ ያስቸግራል።
ያስቸግራል
ቤት ቢቀሩት ይሄን ነው የሚሰራ ይሄን ነው መጥቷል የሚለው ነገር ሳደግ ይመጣል። ግን ብዙ ጊዜ በዚህ አይነት ነው ሁለቱም ማይሆን።
ግሩም የሙዚቃ ወጋችን ይቀጥላል። በዚህ ሰዓት የሚከታተሉ አድማጮች ሙዚቃ ሲሰሙ በመድረክ ሲመለከቱ በውስጣቸው ያደረውን ስሜት የየበኩላቸውን አጋጣሚዎች እንዲያካፍሉን እጋብዛለሁ። በሙዚቃ የጀመርነው ወቅት ተከታታይ ነው እና በተለይ የማከም ተጽዕኖን በተመለከተ በቀጣይ ፕሮግራማችን እናነሳለን። ፕሮፌሰር ዮናስ ሙዚቃ ሱስ አምጪ ነው እስከሚለው ድረስ የሚሄዱ ጭብጦችን በሙያው ይመለከቱልናል። ፕሮፌሰር ዮናስ እንዳለ ገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አብሮስተን
እናው ነው እግዜር ይስጥልኝ።
አድማጮች አሁን በቀደመው የራዲዮ መጽሔት ጀመር ያደረግነው ወግ ነው ተከታዩ። ከጥቂት ወራት በፊት እዚህ ዋሽንግተን ዲሲ ላይ የክብር ቀን ከተከበረለት ድንቅ ኮሪዮግራፈር ስለ ሙያና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ካተረፈው ሁለገብ የኪነ ጥበብ ሰው ታደሰ ወርቁ ለምትኖጋችን ቀጠሮ አክብሮ ተመልሷል። ከዛሬ 30 ዓመታት በፊት ወዲህ ወደ ዩናይት ስቴትስ በመጡበት ወቅት እዚህ ሀገር የሙዚቃ ስራቸውን ለመቀጠል አስበው የነበረውን ነገር ግን ያልተሳካ ሙከራቸውን አጫውቶ ነበር። ተከታዩን ጥያቄ እንደሰነዘርኩ ዝግጅታችን የተቋጨው በዚያ የመጨረሻ ጥያቄ እንደረደራለን። እዚህ ሀገር ትርኢቶችን ማሳየት የትን ያህል እንደሚከብድ ይታወቃልና የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። ግጥ ብዙ ባለሙያዎች አላችሁ ያለው እድል በኖረ ብለህ ትመኛለህ።
እውነት
ታደሰ፣ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ ወደ ኋላ ላይ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ያለስንበት እንዲሆነን ወደ ሙያ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ያህል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን፣ የህይወት ታሪክህን የሚተርክ ጽሁፍ ላይ እንደተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የ1953ቱ የታህሳስ ግርግር የሚባለው የመንግስት ነዋይ እና የግርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶች እንዲቋረጡ ማድረጉን በአጋጣሚ እዚያን ጊዜ ቤተሰቦችህን ቤት ተከራይተው የሚኖር አንድ ወጣት የአስር አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞህ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ ያጫውተን ገፋ አድርገ ኋላ በሰፊው የምንነጋገርባቸው የሙዚቃ ህይወት መንገድህን የምንቃኝባቸው ሀሳቦች ይኖሩናል።
እሺ። እና አስር አለቃ ታምሩ የእኛን ቤት ግቢ ውስጥ አንድ ቤት ተከራይቶ የሚኖር ነው። እሱ በጣም ያቀርበኝ ነበረ፣ በጣም ይቀርበኝም ነበር። እና ፖሊስ ሙዚቃ ክፍል እንድገባ ይፈልግ ነበረ። ፖሊስ ሙዚቃ ክፍል ሄድኩ እና
ተፈተኑ ተባለ ተፈተን ከፈተና ካለፍን በኋላ ከሌ ከሌ አልፋቸዋል ግቡ ተባል በማግስቱ ገባን ለቤተሰብም እንትን አላልንም ማራል ብሎ በሚጠብቁኝ ፖሊስ ደግሞ ሙዚቃ ክፍል አንደኛውን አዳር ጠቅልህ መግባት ስለሆነ እና ጠቅልዬ ገባው ለቤተሰብ ሰው እንዲነግራቸው አረኩ። እዛ የተለያዩ ሙዚቃ አስተማሪዎች ነጮች ነበሩ። ሚስተር ሃጎፕ የሚባል ነበር። እዛ በቃ ክላርኔት እንድማር ተደረገ። ክላርኔቱን አጠናው ከተወሰነ ጊዜ እሱን መጫወት ጀመርኩ። ግን ከተወሰነ ጊዜ በኋላ የፖሊስ ሰራዊት ሙዚቃ ክፍል ህጉ ሰለቸኝ። ለሁሉ አዲስ ስለነበርኩኝ እሱ ነው የሰለቸኝ። በዛ ምክንያት ከሙዚቃ ክፍል ጋራ መጣጣም እና መስማማት ስላልቻልኩ ወደ ቲያትር ቤቱ ኦርኬስትራ ክፍል እንድዛወር ተደረገና እዛው ተወዛዋዥነት ጀመርኩኝ። ተወዛዋዥ አንድ የኒው ኢየር ልደታ አዳራሽ ትርኢት ሰራን ከጦር ሰራዊትና ከክቡር ዘበኛ ጋራ ከፖሊስ አብረን ሆነን እዛ ሰራን። ከዛ እንደጨረስን በስንተኛው ጊዜ እንደሆነ አላውቅም ስለሰለቸኝ ዝም ብዬ ጥዬ ወጣሁ። ያኔ ጥለህ ስትወጣ ደግሞ ከተያዝክ እስር ቤት ነው የምትገባው እና ጠፋሁባቸው። ከዛ ቤቴ ቁጭ እንዳልኩ አበራ ፈይሳ የሚባል የራሃ ባንድ ቤዚስት ነበረና እሱ መጥቶ ጠየቀኝ። እንዴ ብሔራዊ ቲያትር እኮ ትፈለጋለህ ለምንድን ነው ብሎ ሲነግረኝ ለምን አትመጣም ፕሊስ ብሎ ለመነኝ። እሺ ብዬ ሄድኩ። የዛን ጊዜ አቶ ጸጋዬ ደባልቄ ነበረ። ሄድኩ ገባሁ። ልክ አናገሩኝ አቶ ጸጋዬ ማናገረኝ እና በሁለት ነው በሶስተኛው ቀን ስራ እንዲጀምር ተደረገ። እና ስጀምርም እየሰራሁም እያሰራሁም እንድሰራ ነው ማዘጋጀትም እና ራሴም እንድሰራ ተመደብኩ። የዛን ጊዜ የነበሩት እነ አስናቀች ወርቁ፣ እነ ጀንበሬ በላይ፣ እነ ሀይሉ፣ እነ ለማ ብዙ ሰዎች ናቸው።
ይሄ ጊዜው መቼ ነው ታስታውሰዋል? ዓመተ ምሕረቱን
ይሄ 1958 እንደዚህ ይሆናል 1958 ይሆናል። ከዛ እንግዲህ በ1960 ወደ ሜክሲኮ ነው የሄድነው
ትርኢት ልታሳዩ።
አዎ። ግን ከመሄዴ በፊት ኢትዮጵያ ብሔራዊ ቲያትር ውስጥ መግባቴ ራሱ አዳራሹን ማየቴ ስቴጁን ማየቴ እነሱ የሚሰሩትን ትርኢት ጨለማ ውስጥ ቆሜ በማየቴ የዛን ጊዜ ሚኒስትሮች ነበሩ የሚገመግሙት ለውጭ ዝግጅት በቂ ነው ወይ ይሄ ትርኢት የሚለውን የሚገመግሙ እነሱ ነበሩና እነሱ ሲመጡ ልክ እንደ ህዝብ እንደገባ ተደርጎ ነው ትርኢቱ የሚቀርበው ለህዝብ እንደሚቀርብ እና ያኔ እኔ ዳራሽ ውስጥ ቆሜ ቁልቁል ሳይ እንዴት አይነት እድለኛ ሰው ነኝ እያልኩ በጣም እንደው በደስታ ተውጬ ነበረም የምመለከቱ ትርኢቱ እና ያም ተሳካ። እንግዲህ ቲያትር ቤትም ገባው እዛ ዝግጅትንም እያዘጋጀው እኔም እየሰራው እንዲያል በቃ እዚህ ደረጃ ደረሰ።
ታደሰ፣ በጅም የጥበብና የሙያ ህይወት አድርገህ ወዲህ ወደ ዩናይት ስቴትስ መጣ። በእለቱ በስነ ስርዓቱ ላይ የየግል ገጠመኛቸውን ያካፈል ከመምጣት በፊት በህይወታቸው ምን የመሰለ ትርጉም ያለው ስራ እንደሰራ ታደሰ ባይኖር ምናልባትም በዚህ የሙያ መስክ በዚህ ቦታ አልገኝም ነበር ያሉ በርካቶች ናቸው። ቀደም ብዬ እንደገለጽኩት በጤና መታወክ ላይ ያለህ ነው ይህን ቃለ ምልልስ እናደርገውና ረጅም ሰዓት አለመውሰድ ላለማድከም የዛሬውን እዚህ ላይ እንግታ እንጂ መልሰን ወጋችንን እንቀጥላለን። ታደሰ ወርቁ፣ ለገቡ የመድረክ ሰው ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አሉላ፣ በጣም ነው የማመሰግነው።
አድማጮች፣ ቀደም ባሉ ፕሮግራሞቻችን የሙያ አጋሮቹ የመሰከሩለትን ወደፊት በሌላ ፕሮግራም እናቀርባለን። አሁን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። እንደምናመሸ ንጉሴ፣ መስመሩ ያንተ ነው። ለምሽቱ ያስከውን መቀጠል ትችላለህ።
አሉላ፣ እንዴት ሰነበትክ? የክርስትና እምነት ተከታዮች አብይ ጾም፣ ትልቁ ጾም ነገ ይጀምራል። የጾመ ድጓው ቀለም ዛሬ ተጀምሯል። የዛሬው ሳምንት ዘወረደ ይባላል። ሳምንት ቅድስት፣ ከዛ ምኩራብ፣ ከዛ መጻጉዕ እያለ እንዲህ እያለ ይቀጥላል። ሚያዝያ 11 ቀን ትንሣኤ ነው። በዛሬው ዕለት ጸናጽልና ከበሮ ወደ ዕቃ ቤት፣ ድጓና ጾመ ድጓ ደግሞ ቅኔ ማህሌት ገብተዋል። ታስታውስ እንደሆነ የዛሬ 15 ቀን እንግዳዬ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ ነው። ዶክተር ውቤ ካሳዬ ያሬድ ሙዚቃ ትምህርት ቤት ገብቶ በፒያኖና በመሰንቆ ከተመረቀ በኋላ የቀለም ትምህርትን ቀጥሎ ዶክትሬት ማዕረግ ላይ መድረሱን ባለፈው ሳምንት ተጨዋውተናል። ዶክተር ውቤ ካሳዬ በትርፍ ጊዜው ከስድስት ኪሎ አራት ኪሎ ታላቁ ቤተ መንግስት ስር በሚገኘው ዳግማዊ ምኒልክ መታሰቢያ ትምህርት ቤት እየተገኘ ጊዜ መዝለቁን አጫውቶኛል። እስቲ ከዚህን ጀምር።
ሁለት ጊዜ ወጥቼዋለሁኝ። ያው የቤተ ክርስቲያን ትምህርት በየጊዜው በቁመት ጊዜ በበዓል ጊዜ ቆመው እንትን ካላሉ ሊረሳ ስለሚችል ክለሳም ስለሚጠይቅ ያው ማድቀቅ ይቀራል፣ ድቅቅ ማድረግ ይጠይቃል። እንግዲህ እግዚአብሔር ፈቃዱ ከሆነ ወደፊት አደቃለሁ። እንደውም ከዚህ ቀጥሎ ቅኔም ለመማር ሀሳብ አለኝ። እሱ ከፈቀደ እንግዲህ ገባለሁ ብዬ ገምታለሁኝ።
ምልክቶቹንም ጭምር ነው?
አዎ፣ ምልክቶቹንም ጭምር ሁሉንም ጭምር ነው እንጂ። በነገራችን ላይ በጣም አስገራሚው ነገር እንደ ዘመናዊ ትምህርት ቲዮሪ ኦፍ ሚዚክ ተብሎ ወይንም የሙዚቃ ቲዮሪ ተብሎ አይማርም። ግን ቲዮሪዎቹ አሉ፣ ጎን ለጎን ነው መምህራኖቹ የሚገልጹት። ከሚዘመረው ጋር አብሮ ነው የሚነገረን። እና ይሄ እንግዲህ ወደፊትም ምሰራው ስራ ይሆናል ብዬ ገምታለሁኝ። በተለይ ከመምህራኖቼ ጋራ በኋላም አመሰግናቸዋለሁኝ። ከነሱ ጋራ ወደፊት የምሰራቸው ነገሮች ይኖራሉ ብዬ ገምታለሁኝ። ቤተ ክርስቲያኒቷም ደግሞ ለዚህ ለጥናትና ምርምር ትኩረት ትሰጣለች ብዬ ገምታለሁኝ።
እስቲ እንደው አንድ ቀለል ያለ ዜማ አድማጮች መረዳት እንዲችሉ እንደው አንዱን ምረጥና እስኪ እንስማ፣ እስቲ እናዳምጥህ።
ከሰላም ለኪ ቀጥሎ ፈቀደ እግዚእ የሚለውን ልዘምር። ፈቀደ እግዚእ ያግዞ ለአዳም እዙ ነው ትኩዘ ልብ ወያግብኦ ሀበዘ ትካት መንበሩ ሳል ይለነ ቅድስት። አብይ ጾም በጣም ትልቁ ጾም ነው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን። በዚህ ውስጥ የሚዘመረው ያው ጾመ ድጓ ነው። ስምንት ክፍሎች አሉት። አንደኛው ዘወረደ፣ ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብረ ኄር፣ ሰባተኛው ኒቆዲሞስ፣ ስምንተኛው ሆሳዕና ናቸው። እነዚህ ሁሉ በየዕለቱ የራሳቸው የሚዘመር ዜማ አላቸው። እኔ ከዚህ ውስጥ እንግዲህ የመጀመሪያውን ከዛ ውስጥ ዘወረደ የሚለውን ልዘምርላቸው። ሃሌ ሃሌ ሉያ ዘወረደ እምላእሉ አይሁድ ሰቀሉ ድርብ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘሃዩ በቃሉ። ድጓ በውስጡ አራት ክፍሎችን የያዘው ዮሐንስ አስተምሮ ፋሲካና ጾም የሚጠናው ብዙውን ጊዜ አስቀድሞ መጀመሪያ ነው የሚጠናውና ቅድም የዘመርኩት ስለሆነ ዘወረደ የዘመርኩት ስለሆነ ብዙ አሉት ክፍሎች። እንግዲህ አሁን የምዘምርላችሁ የመጀመሪያ የሆነውን ከድጓ ውስጥ ብፁዕ አንተ ዮሐንስ የሚለውን ዘምርላችኋለሁ። ሃሌሉያ ብፁዕ አንተ ዮሐንስ ዘሃለወተ ታምር።
በጣም የሚደንቀኝ ከዩኒቨርሲቲ እየተመላለስክ መማርህ ይሄን ዜማ እገለገልበታለሁ። ስራ አድርጌ ተጠቅምበታለሁ ብለህ ሳይሆን ለማወቅ ፈልገህ የመነሳሳት ነገር በጣም ይደንቀኛል። እንደው ሰዎችም መምህራኖችም ይተባበሩ ነበር ማለት ነው። እስቲ እንደው
አዎ ጋሻ ክሊሉ እንግዲህ ለውቀት ብቻ ሳይሆን ለነፍሴም ጭምር ነው። በእውነቱ እግዚአብሔርን ማመስገን የመሰለ ምን ነገር አለ? እግዚአብሔር እኮ ፈጥሮናል መልካም ነገር እንድናደርግ ነው የሚያዘን፣ ሰውን እንድናከብር። ሰውን ብቻ አይደለም እኮ እንስሳትንም እጽዋትንም ሁሉ በአግባቡ እኮ እንድንጠቀም ነውና ለሱ ምን ይሳ ነው? ለዚህ አበቃኝ አምላክና እውቀት ብቻ አይደለም እሱን ለማመስገን ነው። ይሄን ካልኩ በኋላ በእውነት የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ የመምህራንና ቀሳውስት ማሰልጠኛ ትምህርት ቤት ያሉ ሊቃውንት፣ መምህራን፣ ተማሪዎች፣ ደቀ መዝሙራን ማለቴ ነው። በጣም በእውነቱ እኔ እንድማር የሚያበረታቱኝ ይሄ ነው ተብሎ አይገመትም። እና በእውነቱ እግዚአብሔር ሁሉንም እንግዲህ ወሮታውን ይክፈላቸው። በጣም አድርጌ ነው እንግዲህ በይበልጥ ደግሞ ለማመስገን የምፈልገው በእውነት የድጓ አስተማሪዎቼ መምህር ነብዩ እና መምህር ተመስገን እኔ እንድጨርስ ትምህርቱን እንድጨርስ የሚሰጡኝ ድጋፍ እንደው ወደር የለውም። እግዚአብሔር ብድራቸውን ይክፈል። ሌላው ደግሞ ሁሌ የሚያበረታታኝ በእውነት የታወቀው ወንድሜ ፕሮፌሰር ሽፈራው በቀለ ሁሌ ነው የሚያበረታታኝ። በእውነት ያለውም ደግሞ ለዚህ ትምህርት መስፋፋት ቀናዊ ፈሱ በእውነት በጣም አስገራሚ ነው። ሌላው ዶክተር ስርጉ ገላው ነው። ሌሎችም የረሳኋቸው ማላስታውሳቸው አሁን አሉና እነሱ ሁሉ እግዚአብሔር ይስጥልኝ እዚህ ስላደረሳችሁኝ ለማለት እፈልጋለሁ።
አመሰግናለሁ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ። በዚሁ እንግዲህ እኔም ፕሮግራሜን ላብቃ። የዛሬ 15 ቀን እንገናኝ።
ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝኩ አድማጮች፣ ቀደም ብለን ያቀረብነው በተለይ ሙዚቃና አንጎልን ተመለከተ ነው። አጋጣሚዎቻችሁን በስልክም ሆነ በኢሜይል ብታሰፍሩልን በሚቀጥለው ፕሮግራማችን እናካትታለን። ለደህና ደሩ ስንብት ታዲያ ከማጠቃለያ ዜና ንባብ በኋላ መለሳለሁ። እስከዚያው ታዲያ እቴ ባይ ከተሰኘችው የአብርሃም በላይ ስልት ጋር ነው የምተዋችው።
እኔ ያንተው ሰምና ወርቅ፣ ያንተው ቅኝት፣ ያንተው ደሃ በለም ያንተ ልጅ ወዝ መስታወቴ በላለ በልሃ ግዝ ለግዝ በፍቅር ገበታ አስተምረውናል ኮትኩተው የኔታ አበ ስምህስ አለችኝ መልኬም ጠፋትና ስምህስ አለችኝ መልኬም tabai yal qat tabai garna ima tabai satan
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ ግልጻት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ከተረኛው አቀናባሪ ንጉሥ ታምሬ ጋር በዚሁ ተሰናበትኩ።